ሰላም ጤና ይስጥልኝ የተከበራችሁ አድማጭ ተመልካቾቻችን እንደምን አምሽታችኋል? የሰኞ ምሽት መስከረም 2015 ዓመተ ምህረት የጋቢና ቤ የመጀመሪያው የሬዲዮ በቴሌቪዥን መሰናዶ ጀመረ። ካሁን ሰዓት ጀምሮ ከኛ ጋር ከቆያችሁ ከምናጠናቀራቸው ጥንቅሮች መካከል ጥቂቶቹን እናስተምጣችሁ። በትላንትናው ዕለት በመላው ዓለም የሚኖሩ ኢትዮጵያውያን አዲሱን ዓመት ተቀብለዋል። በዚህ በዩናይትድ ስቴትስ የሚገኙ ኢትዮጵያውያንና ትውልደ ኢትዮጵያውያን ደግሞ በበዓሉ ዋዜማ ዓመት በዓሉን በተመለከተ ተሰባስበው ነበረ። በምሽቱ የምናየው ይሆናል። ስፖርትና ሌሎች ጥንቅሮችም ይኖሩናል። አብራችሁን ካመሹ ዘንድ በአክብሮት የምንጋብዛችሁ የደን ገረመው መሰናዶን እየመራው ኤልያስ አስማረ በድምፅና ምስል ምህንድስና ነው። ከመላው የአሜሪካ ድምፅ የዲጂታል ባለሙያዎች እንዲሁም ደግሞ የስቱዲዮ ባለሙያዎች ጋር በድጋሚ እንኳን ለ2015 ዓመተ ምህረት አደረሳችሁ እንላለን። የመጀመሪያው ዘገባችን ታዲያ በዚህ በዩናይትድ ስቴትስ እና በዋሽንግተን እና አካባቢዋ የሚኖሩ ትውልደ ኢትዮጵያውያን በዓሉን በማስመልከት ካዘጋጇቸው ትርኢቶች አንዱ የሆነውን እንቁጣጣሽ ፌስቲቫል የተሰኘውን ለእናንተ በማድረስ ነው። ፌስቲቫሉ በተካሄደበት አሌክዛንድሪያ ከተማ ሀብታም ስዩም ከፌስቲቫሉ አዘጋጆች እና ተሳታፊዎች ጋር ቆይታ አድርጎ ነበር።
አበባዬዎች የሚጨፍሩ ሕፃናት፣ ውብ የአበባ ስዕሎችን ለወላጆች የሚሰጡ ታዳጊዎች፣ የኢትዮጵያን አዲስ ዓመት የሚያደምቁ ክንውኖች ሁሉ በዚህ እየተደረጉ ነው። ልዩ የሚያደርገው ግን ክንውኑ ከኢትዮጵያ በሺዎች ማይል ርቃ በምትገኘው የአሜሪካዋ ቨርጂኒያ ግዛት አሌክሳንድሪያ ከተማ መደረጉ ነው። እንቁጣጣሽ በተሰኘው ፌስቲቫል ላይ እንገኛለን። ይህም ፌስቲቫል ካስተናዱት ድርጅቶች መካከል አንዱ የሆነው ሰንሰለት መልቲሚዲያ ባልደረባና ዝግጅቱን ሲያስተባብር የሚያገኝ ነው ዳንኤል ገብረ ማርያም። ትርኢቱ የተሰናዳበትን ምክንያት ነግሮናል።
እንደሚታወቀው እዚህ የምኖርበት አሌክዛንድሪያ ከተማ ውስጥ በርከት ያሉ ኢትዮጵያውያን ይኖራሉ። የራሳቸውን ባህል ለሌሎቹ ሰዎች እንዲያስተዋውቁ ልጆች፣ ቤተሰቦች ተሰባስበው አንድ ሆነው ይህንን ትልቅ በዓል ነው። ሌሎቹ የቻይኖቹ፣ የህንዶቹ አዲስ ዓመት እንደምታውቀው በየቤቱ እየተለጠፈ በጣም እየተነገረላቸው ነው የሚሰራው። እኛ ግን ብዙ እንደመሆናችን መጠን ጎልቶ አይሰማም ማለት ነው እና ይህንን ነገር ለመለወጥ ነው የተነሳ ነው ማለት ነው። ትልቅ በዓል ነው እንደምታ፣ አዲስ ዓመት ነው፣ አዲስ ጅማሬ ነው። ይህን ነገር ደግሞ እዚህ በምኖርበት አሜሪካን ሀገር ውስጥ ከሌሎች ሰዎች ጋር አብረን ለማክበር ህጻናትም ቤተሰቦችም ሆነው የቤተሰብ በዓል ለማድረግ በማሰብ ከሲቲ ኦፍ አሌክዛንድሪያ ጋር ፕሮጀክት አቅርበን ፕሮጀክቱን ጸድቆልን ሲቲ ይህንን ነገር ከቨር አድርጎ አብሮን ተባብሮን ነው ይህንን ነገር ለመስራት ያሰብነው።
እንቁጣጣሽ ፌስቲቫል የኢትዮጵያን አዲስ ዓመት ከማክበር የተሻገረ ዓላማ እንዳለውም ሰምተናል። የፌስቲቫሉ ሌላኛ አዘጋጅ ልዩ ድጋፍ የሚሹ ህጻናትን የሚረዳው ራይ ቻይልድ ኤድ የተባለው ድርጅት ኃላፊ ጽጌ ጥበቡ ይህንን ልዩ ዝግጅት የተሻለ ግንዛቤ መፍጠሪያ መድረክ ለማድረግ እንደታለመ ታስረዳለች።
ራይ ችልድረን ኤድ ዋናው የተመሰረተበት ጣቢያ ኢንክሉሲቭ ኤንቫይሮንመንት ለመፍጠር ነው። ምክንያቱም አብዛኞቻችን እንደምናውቀው ስፔሻል ኒድ የሆኑ ልጆች ወይ ለብቻቸው ነው የሚሆኑት ወይ ደግሞ ቤተሰቦቻቸው ቤታቸው ነው ይዘዋቸው የሚቀመጡት። ስለዚህ ከሌላው ማህበረሰብ ጋር እንደ ማንኛውም ሰው ወጥተው ተጫውተው ሰርተው እንደ ማንኛውም ሰው ውጤታማ ወይም ደስተኛ መሆን እንደሚችሉ ለማሳየት ኦልሞስት ፓስት 7 ዓመት ሰርተናል። ስለዚህ ይህን እንቁጣጣሽ ደግሞ ብዙ ጊዜ አሁን የምታየው ፌስቲቫሎች፣ የተለያዩ ፌስቲቫሎች አሉ፣ ፎከስ የሚያደርገው ስፔሻል ኒድ ለሌለባቸው ወይም ደግሞ ኖርማል ለሆኑ ሰዎች ነው። ስለዚህ የኛ አላማችን ስንጀምርም የወደፊትም አላማችን ሁላችንም ዌልካም ሆነን በፓርቲዎች ላይ በአመት በዓሎች ላይ እነሱን ያካተተ ኢንክሉሲቭ የሆነ ኢንቫይሮንመንት ስንፈጥር ብዙ ነገር ነው የምንለውጠው። አንደኛ ልጆቹ ደስተኛ ነው፣ ሁለተኛ ቤተሰቦቻቸው ሪሊፍ ያገኛሉ። ስለዚህ እንደ ማንኛውም ሰው በዓል ሲከበር ቤተሰቦቻቸው ስፔሻል ኒድ ያላቸው ልጆች ይዘው በኮንፊደንስ ይወጣሉ። ስለዚህ ሌላው ሰው ደግሞ ስፔሻል ኒድ የሌለው ሰው ደግሞ ተዘጋጅቶ ይመጣል ማለት ነው። ሴንሲቲቭ ኤንቫይሮንመንት ሊኖር ይችላል፣ ድምጽ ላይኖር ይችላል። የተለያዩ ነገሮችን አኮሞዴት ለማድረግ አንደርስታንድ ለማድረግ ተዘጋጅቶ ይመጣል እና እሱን ፕሮግረስ እሱን መንፈስ ለመፍጠር ነው።
ይህንን መሰሉን ማህበረሰብ ተኮር የባህል የጥበብና የማህበራዊ ትስስር መድረክ በገንዘብ የደገፈው የአሌክሳንድሪያ ከተማ አስተዳደር ነው። ከተማው በዘረጋው ቀጠና አቀፍ የፈጠራ ስራዎች ማነቃቂያ መርሃ ግብር ኔበርሁድ ግራንድ ፕሮግራም ከተለያዩ ሀገራት መጥተው በከተማ ውስጥ የሚኖሩ ህዝቦችን ለመደገፍ እየሰራ እንደሚገኝ የነገረችን ደግሞ የመርሃ ግብሩ ኃላፊ ማርታ አሊ ናት።
ኢትዮጵያን ኒው ይር በጣም አስፈላጊ አመት በዓል እንደሆነ ለኢትዮጵያን ኮሚኒቲ ስለተገነዘበ ሲቲ ኦፍ አሌክዛንድሪያ ማለት ነው። ይሄ አይደለም የመጀመሪያው ጊዜ። ከዚህ በፊት ሌሎች ሁለት አመታዊ በዓሎች አክብረን ነበረ ረድቻቸው ማለት ነው። እና ያንን ምን ያህል ሰው በጣም እንደወደደው እና ምን ያህል ለህብረተሰቡ የሚያስፈልግ ኢምፖርታንት ሆሊዴይ እንደሆነ ስለተገነዘበ ሌላ ትልቅ ኢኒሼቲቭ መፍጠር ይፈልጉ ነበረ። ከዛም ከኢትዮጵያ ኒው ይርም በኋላ አፍሪካን ፌስቲቫል ብለን በትልቁ ይሄ እንደዚህ አይነት ባህላዊ አመት በዓሎች ወይ ያስፈልጋሉ የሚለውን ለማየት የተለያዩ ፕሮግራሞች አድርገን ነበር ማለት ነው። ሶ ይሄኛው ኢኒሼቲቭ የተነደፈው እንደዚህ እስከዛሬ ብዙ አይነት ፕሮግራሞች ያልተፈጠረላቸው ማህበረሰቦች አሌክዛንድሪያ ውስጥ በጣም ብዙ አሉ። ብዙ ጊዜ ክሪኤቲቭ ፕሮግራም የምታየው ወደ አሌክዛንድሪያ ኦልድ ታውን የሚባል አካባቢ ነው፣ ዋተር ፍሮንት ኤሪያ ነው እና እዛ ጋር ብዙ አይነት አክቲቪቲ አለ ሁሌም ማለት ነው። እና ቅድም ትንሽ እንደገለጽኩልህ አሁን እዚህ መኖር ከጀመርኩ ቆይቻለሁ ማለት ነው። ግን እንደዚህ አይነት ኢቨንቶች ማየት በጣም ፈልግ ነበረ። ስለዚህ አሁን ይሄኛው ኢኒሼቲቭ ምንድነው የተለየ ያደረገው? ከ30 አመት በኋላ ነው ኦልሞስት ናሽናል ኢንዳውመንት ፎር ዘ አርትስ ራሱ ፈንድ የሚያደርገው እንደዚህ አይነት የተለያዩ ማህበረሰቦችን፣ አሜሪካዊ ያልሆኑ ማህበረሰቦችን። ኢንጀነራል እኛ አፍሪካውያኖች ነን፣ ግን ኢትዮጵያኖች ደግሞ ሞር ዛን 50% እየሆን ነው ማለት ነው አሌክዛንድሪያ ውስጥ። ሶ የተለያዩ ነገሮች አሉ። ብቻ በዛ ውስጥ ኢትዮጵያ ኒው ይር ኢምፖርታንት ፓርታችን እንደሆነ ስላወቁ ዛስ ዋይ ዊ አር ፈንዲንግ ኢት።
ወደ በዓል ተኮር ክንዋኔዎች እንመለስ። ባህላዊ ጭፈራ፣ የፋሽን ትርኢት፣ ህጻናት እንቁጣጣሽን ዘካሪ ስዕሎችን የሚያቀርቡበት አፍታ በዝግጅቱ ላይ ከተካተቱት መካከል ናቸው። በአበባየሁ ጭፈራ ላይ ያገኘናቸውን ህጻናትና ህጻናቱ ባህላቸውን እንዲያውቁ አሰባስባ የምታስተምራቸው ሜላት ንጉሴ ሀሳባቸውን አጋርተውናል።
ስሜ ሜላት ይባላል።
እኔ ሶፊ ነኝ።
እኔ ፍቅር ይባላለሁ።
አዲስ አመት እንግዲህ ሲመጣ ሁላችንም በደስታ ደስ ብሎ ነው የምናከብረው። አዲስ አመት በየቤቱ እየሄድን ልጆች እነዚህን ልጆች የምታያቸው ታዳጊ ልጆችን ባህላቸውን እንዲጠብቁ በዛውም አበባዮች እያሉ ሰውን መርዳት ሀገራቸውን ማገዝ እንዲማሩ የዞሩ አበባዮች ይላሉ። ሜሪላንድ ተነስተው ቨርጂኒያ ደርሰዋል። አሁን አበባዮች እያሉ ይዞራሉ።
ሁላችንም አክብሮ ለሀገራችን ለማስታወስ ደግሞ ለፋን ለማድረግ ደግሞ ሁሉም እንጫወታለን። ለእኛ ብዙም አይደለም፣ ጀስት ይጨፈረን ቤት የሄደን ብቻ ነው። ለኛ ግን ፈን ያደረገን ነው።
እኔ እናቴ ነች ያስተማረችኝ እና እንደዛ ከዩቱብ እያየው ለምጄ ኢትዮጵያ ውስጥ ሆኜ አበባዮሽም ዘፍኜ አውቃለሁ እና በጣም ደስታ ነው የሚያመጣው። ለአሜሪካኑም ለማሳየት ጥሩ ነው እና እዚህም ለመጨፈርም አሜሪካን ብንሆንም የኢትዮጵያ ደስታ ማምጣት አለብን።
መክፈር አባላለሁ። ዛሬ የመጣ ነው አበባየሆሽ እና የኢትዮጵያ ኒው ይር ለማክበር ነው። እኛ ብዙም አላስቸገረንም። ዩቲዩብ ላይ ምናምን እያየን ከቤተሰባችን ጋር ተለማመድ እንደዛ ማድረግ የፈለግ ነው። እንትን ሂስተሪያችን እንዳንረሳው፣ ከየት እንደመጣ እንዳንረሳ እና እዚህ ሀገር ላሉት ደግሞ ለማሳየት ኮልቸራችን እንደሱ አይነት ነገር ሁሉ ለማሳየት ነው። እዚህ ሀገር ላሉት ሰዎች
ለመላው የኢትዮጵያውያን ሁሉ እንኳን ለአዲስ አመት በሰላም አደረሳችሁ። አዲሱ አመት የሰላም፣ የፍቅር፣ የጤና ከሁሉ በላይ ደግሞ አንድ የምንሆንበት የምንዋደድበት ለነዚህ ለመሰሉ ትውልዶች መለያየትን መከፋፈልን ሳይሆን ህብረትን፣ አንድነትን፣ ፍቅርን፣ መያያዝንና አንድ በመሆን ማሸነፍ እንደሚቻል እምናሳይበት አመት ይሁንል።
የህፃናቱ አበባየውሽ ዝማሬ መሰናበቻችን ይሆንናል። ከዚያ በፊት ግን እንዲህ ያለው መድረክ ባህልና ማንነትን በማወቅ ረገድ ለትውልድ ኢትዮጵያውያን ታዳጊዎች ያለውን ፋይዳ ከፌስቲቫሉ አዘጋጆች መካከል አንዱ የሆነው የሰንሰለት መልቲሚዲያ ባልደረባ ቴዎድሮስ ለገሰ እንዲያጋራን ይሁን።
ይሄ በጣም ደስ የሚል ነገር፣ አይታቸው ከሆነ ወደ 30 የሚሆኑ ህጻናቶች ናቸው ለዚህ በዓል የመጡት። እነሱ በደንብ ይገልጹልሃል። ግን የግዴታ ተተኪ ያስፈልጋል እዚህ ሀገር ላይ ባህላችንን ወደፊት የሚረከብ እነዚህ አመት ባሎቻችንን የተለያዩ ዝግጅቶቻችንን የሚያስቀጥሉ ወጣቶች ያስፈልጋሉ። በእርግጥ በጣም እዚህ ሀገር ያሉ ወጣቶች በጣም ደስ ነው የሚሉት ለባህላቸው። አሁን ደግሞ ከስር እነዚህ የምታያቸው ህጻናቶች ተተኪ ሆነው እንደዚህ በደመቀ ሁኔታ ሲያከብሩ፣ ፋሽን ሾ አመት ባሉን አመት ባል ሲያስመስሉት ማየት በጣም አስደሳች ነገር ነው። ይሄ እንደ ሀገር እነዚህ ሰዎች አምባሳደር ናቸው ለሀገራቸው። አሁን ሜሩ ይመጣል፣ ብዙ ነጮች አሉ፣ አስተማሪዎች አሉ። እነሱ ሁሉ በተሰበሰቡበት የኢትዮጵያን ባህል ከልጅነታቸው ጀምሮ ወጣቶቹ፣ ትላልቆቹ በጋራ እንደዚህ ስንዘምርበት ደስ ይላል። የሀገር አምባሳደር መሆን ማለት ይሄ ነው።
ለመላ አድማጮቻችን መልካም አዲስ ዓመት ይሁንላችሁ። ለአሜሪካ ድምፅ ሀብታሙ ስዩ።
ሀብታሙ ስዩምንና እንግዶቹን እናመሰግናለን። አጨብጭቡለት ፊልም በማርዳ ፊልምና ፕሮዳክሽንስ አማካኝነት የተሰራ ፊልም ነው። ፊልሙ ከ750,000 ብር በላይ ወጪ ቢደረግበትም በምርቃት መሰናዶ ላይ ደግሞ ከ2,000,000 ብር በላይ በመሰብሰብ ኮምቦልቻ ውስጥ 120 የሚጠጉ የልዩ ፍላጎት ተማሪዎችን መቀበል የሚችል ትምህርት ቤት ሰርቶ ባለፈው ሳምንት አስረክቧል። ተቋሙ መስራችና እንዲሁም ደግሞ ከፊልሙ ፕሮዲውሰር ጋር ቆይታ አድርጌ ያሰናዳሁት ቃለ መጠይቅ ቀጥሎ ይቀርባል።
ወንደሰን ሞላ አራጋው እባላለሁ። በኒክኔም ደግሞ ወይም ደግሞ በሙያ ስሜ አንማው እባላለሁ።
ማርዳ ፊልም ፕሮዳክሽን ምንድን ነው? ከዚህ ቀደም የሰራቸው ስራዎች፣ አሁንስ የሚንቀሳቀስባቸው ነገሮች ምንድን ናቸው?
ማርዳ ፊልም እና ኤቨንትስ በኢትዮጵያ ዘመን አቆጣጠር 2008 ዓ.ም ነው የተቋቋመው። ከዛ ጊዜ ጀምሮ እንግዲህ በፊልም ደረጃ ውሃና ወርቅ የሚል ፊልም ለተመልካች ከዚህ በፊት አቅርበዋል። ከዛ በመቀጠል ሞተረኛው የሚል ፊልም አቅርበዋል። ቆርጦ ቆጥል የሚል ሲትኮም አለው። የመጨረሻው ፊልሙ አጨብጭቡለት ነው። እንደ ኤቨንት ደግሞ የመምህራን ሰባኛ አመት የኢትዮጵያ መምህራን ማህበርን ሰባኛ አመት ምክንያት በማድረግ የተለያዩ የበዓል ፕሮግራሞችን እና አብረው ሊሄዱ የሚችሉ ከመምህራን ጋር እኔ መምህራኖች ውጤት ነኝ የሚል ትልቅ ሀገራዊ እንቅስቃሴን የፈጠረ ትልቅ ኤቨንት ከኢትዮጵያ መምህራን ማህበር ጋር እንዲሁም ከደቡብ መምህራን ማህበር ጋር በጋራ ሰርቷል።
ከሰሞኑ እንግዲህ አጨብጭቡለት ከተሰኘው ፊልም በተገኘ ገቢ አንድ የልዩ ፍላጎት ትምህርት ቤት መገንባታችሁ ሰምተናል እና እስቲ የት ነው ይሄ ትምህርት ቤት የተገነባው? ምን ያህል ተማሪዎችን መቀበል ይችላል? እንዴት ነበረ መርሃ ግብሩ? ከሱን ጀምርና ወደ ፊልሙ እንመጣለን።
መልካም። እንግዲህ ያው ትምህርት ቤቱ የተገነባው በኮምቦልቻ ከተማ ነው። ቀደም ሲል የልዩ ፍላጎት ትምህርት ቤት የነበራቸው ቢሆንም ሀገራችን ላይ በተከሰተው ጦርነት ምክንያት ብዙ ነገሮች ወደሙ ነበሯቸው እና ትንሽ ለእኛ አካባቢውን ዙረን ስንቃኝ ካገኘናቸው ትምህርት ቤቶች ውስጥ መልሰን ብንገነባው የተሻለ ነው ብለን ቅድሚያ የሰጠ ነው። ኦልሬዲ ይህን የልዩ ፍላጎት ትምህርት ቤት ነው በ256 ካሬ ላይ ነው ያረፈው። አንድ የጋራ አዳራሽ እና 3 መማሪያ ክላስ አለው። አይ ቲንክ በአንድ ክፍል ውስጥ እስከ 40 ተማሪ የመያዝ አቅም አለው። ኦልሞስት ወደ 120 ተማሪዎችን የመቀበል እድል አለው ትምህርት ቤቱ።
አዎ፣ ይሄ ትምህርት ቤት ከዚህ ቀደምም የልዩ ፍላጎት ትምህርት ቤት ነበር ወይስ እናንተ ናችሁ እዛ ትምህርት ቤት ውስጥ የልዩ ፍላጎት ክፍል እንዲጨምር ያደረጋችሁት?
በፊት እንደነበረው ነግረውናል የልዩ ፍላጎት ትምህርት ቤት፣ ግን አሁን ላይ የሚማሩበት ትምህርት ቤት እንደሌለ ስለነገሩን በድጋሚ ነው የሰራንላቸው።
መልካም። እንግዲህ አጨብጭቡለት የሚባለው ፊልም መቼ ነው የተመረቀው? ሲሰራስ ጀምሮ ይህን ፊልም ስታዘጋጆች ጀምሮ እንደዚህ ለበጎ አላማ ልታውሉት እንደምትችሉ ገቢውን አስባችሁበት ነበር?
እውነት ለመናገር ያው እንደ ማንኛውም ፊልም ሰሪ ኑሮን ለማሸነፍ የተሰራ ፊልም ነው። ፊልሙ ከተሰራ ትንሽ ጊዜያቶች ሄደዋል። ቲንክ ከጦርነቱ በሰሜን ግንባር ወይም ደግሞ በዚህ በራያ ግንባር በኩል በተጀመረበት ወቅት እኛ ደሴ ቀረጻ ላይ ነበር የመጀመሪያው ጦርነት ማለት ነው። ያን ጊዜ ፊልሙን ልንቀርጽ የሄድንበት ወቅት ላይ ደሴ የምናያቸው የጦርነት አስከፊ ገጽታዎች ነበሩ። በጦርነቱ ምክንያት የተለያዩ አምቡላንሶችን እናይ ነበረ። ባልተለመደ መልኩ ከተማ ላይ ከምናውቀው የወትሮ እንቅስቃሴ ለየት ያለ በጣም ብዙ የምንላቸው ቁጥር ያላቸው አምቡላንሶች ይመጡና ትንሽ ከተማው የተደበላለቀ ስሜት ነበረው እና በዛ ውስጥ ሆነን ነው ፊልሙን የሰራ ነው። ግን እሱን ፊልም ስንሰራ እንዳልኩሽ ኑሮን ለማሸነፍ ታስቦ የተሰራ ነው። እሱን ከሰራን በኋላ ፊልሙን ለመስራት ባሰብንበት ወይም ደግሞ ለማስመረቅ ባሰብንበት ሂደት ውስጥ የተፈጠረው ነገር ምንድን ነው? ጀስት እንዴት እናስመርቀው? ሀገራችን ያለችበት ወቅታዊ ሁኔታ አለና ምን እናድርግ? የእኛስ ኮንትሪቢሽን ምንድን ነው የሚል ነገር ነበረው። ሰው እስኪ አንድ በጎ አላማ ሰርተን ለማለፍ ዝግጅት ላይ ነበር። ከዚያ ጦርነቱ እያለ እያለ አይ ቲንክ ወደ አዲስ አበባ እየተቃረበ መጣና ብዙ ቦታዎችን አካለለ። በዛ ምክንያት መልሶ ጦርነቱ ጋፕ ያለበት ወቅት ሲፈጠር ተዘዋዙረን አካባቢ ላይ የደረሰውን ጉዳት ለማየት ሞከርን። ካየነው ነገር ውስጥ ደግሞ ትንሽ እኛን ስሜታችንን የነካው ወይም ደግሞ ልንደርስለት ይገባል ብለን ያሰብነው ኮምቦልቻ ላይ የተፈጠረው ነገር ስለነበረ እኛ ምን እናድርጋል ኦልሬዲ ፊልማችንን ምርቃቱ ለዚህ ዓላማ ብናውለው እና የተወሰነ ነገር ብናደርግ የተወሰኑ ቦታዎችን አድሬስ ማድረግ እንችላለን፣ የተወሰኑ ትምህርት ቤቶችን ከቨር ማድረግ እንችላለን ብለን ተነሳ። በዚህ ሂደት ውስጥ ነው እንግዲህ ሀሳቡ የተጠነሰሰው።
ፊልሙን ለመስራት ምን ያህል ጊዜ ፈጀባችሁ? ምን ያህል ወጪ ነበር ያወጣችሁት? እስቲ ጥቂት ስለ ፊልሙ አጨብጭቡለት። ምን ላይ ያተኮረ ፊልም ነው? እንደው
መልካም እንግዲህ አጨብጭቡለት ፊልም ከአንድ አመት ከስድስት ወር በላይ ጊዜን ፈጅቷል። የሙዚቃን አይድል ፊልም ነው። አይ ቲንክ በጣም ብዙ ክራውድ ያለው ፊልም ነው። ሶ ዋና ጭብጦ ደግሞ ምንድን ነው? አሸናፊነት ከየትም ይጀምራል የሚል በእስር ቆይታቸው ወይም ደግሞ በእርምት ጊዜያቸው ራሳቸውን አርመው ለአሸናፊነት የሚበቁ ሰዎችን የሚፈጥር ፊልም ነው እና ትኩረቱ ማረሚያ ቤት ላይ ያደርጋል። ሰው በጣም አዝናኝ ኮሜዲ እንደ ታሪክ መነሻነት ደሴና አካባቢዋን አድርጎ ፍጻሜውን አዲስ አበባ ላይ የሚያደርግ ፊልም ነው። በወጪ ደረጃ ወደ 780,000 ብር ገደማ ያው ወጪ አድርገናል።
መቼም እንግዲህ እንዳልከው ኑሮን ለማሸነፍ ነው የሰራችሁት። ብዙ ወጪም አውጥታችኋል። በእርግጥ ሀገሪቱ ያለችበትና የራሳችሁንም አስተዋጽኦ ለማድረግም መፈለግም አለ። ግን እንደው ከኑሮ አኳያ እንዲህ ማድረጉ ከባድ ውሳኔ አልነበረም?
ምንድነው በዋናነት ማርዳ ፊልምና ኢቨንትስ ያው የእኔ ነው። በባለቤትነት የምመራው እኔ ነኝ። አጨብጭቡለትም ፊልም ፕሮዲሰሩ እኔ ነኝ። የገንዘብ ምንጩም እኔ ስለነበርኩኝ ከማየውና ከታዘብኳቸው ነገሮች በመነሳት ውሳኔውን ለመስጠት ምንም የሚያሻማ ነገር ውስጥ አልወደኩም። ምንድን ነው እንዳልኩሽ ነው፣ ከ780,000 ብር በላይ ነው ወጪ አድርገን ፊልሙን የሰራ ነው። ትምህርት ቤቱን ለመገንባት ገቢውን ለማሰባሰብ እንቅስቃሴ ስናደርግ ቃል የተገባልን ኦልሞስት በትኬት ሽያጭ ወደ 507,000 ብር ገደማ ነው የ169 ትኬት። ከዛ ባለፈ ደግሞ ኢንጂነር ታከለ ኡማ 1,000,000 ብር የገንዘብ ድጋፍ አድርገውልን ይሄን ብር ይዘን ነው ወደ ትምህርት ቤት ግንባታው እንቅስቃሴ ያደረግ ነው። በዋናነት ግን እንዳልኩሽ ትኬት እንገዛለን ብለው በኦንላይን እየተንቀሳቀሱ ወይም ደግሞ ቃል የገቡ ሰዎች ቃል የመፈጸም ችግር አጋጥሞናል እንደ ተግዳሮት። ሰው ግን ምንድን ነው ያው አንዳንዴ ይሄ ሀሳብ ለእኔ ወደ እኔ ለምን መጣ ብለሽ ሁሌ ስጠይቂ እግዚአብሔር ባንቺ ላይ ሊሰራ ያሰብ ነገር እንዳለ ትገነዘቢያለሽ። ስለዚህ ከገንዘብ ማስቀደም ያለብን ነገር አለ ሀሳብ ስለነበረ አጨብጭቡለት የምርቃት ገቢውን ነበረ ለፊልም ማን ነው ለትምህርት ቤት ግንባታ ያውላል ብሎ የተነሳው። ፋይናሊ ግን ከመላው ሲኒማ ቤት የሰበሰብናቸውን ገንዘቦች ወደዛ ወጪ አድርገን በ2.5 ሚሊዮን ብር ነው ትምህርት ቤቱን ገንብተን የጨረስ ነው። ለዚህም ደግሞ የኮምቦልቻ ከተማ አስተዳደርና የኮምቦልቻ ከተማ ትምህርት ቢሮ ቁጥሩን የሚገልጽ ወይም ደግሞ ያወጣነውን ብር የሚገልጽ የምስጋና የምስክር ወረቀት ሰጥተውናል። ቁልፉን ባስረክብንበት ሰዓት
ከምንድን ነው ብዙ ጊዜ አልተለመደም፣ ትምህርት ቤት ይገነባል ግን ለልዩ ፍላጎት ተማሪዎች የተለየ ትኩረት አይሰጥም እና እነሱን እንዴት ልታስባቸው ቻልክ?
እውነት ለመናገር አይ ቲንክ በዚህ ጦርነት ውስጥ በጣም ተጎጂዎች ከሚባሉት ውስጥ የመጀመሪያዎቹ እነሱ ይመስሉኛል። ለምሳሌ በጣም ተሳታፊ አይደሉም በፖለቲካ ውስጥ። ባልተሳተፉበት ፖለቲካ የተፈጠረ ችግር ከትምህርት ቤት እንደሚያስቀራቸው ስታይ ፔንፉል እንዳልሽሆኑ ደው ብዙም ጊዜ በመንግስትም ከፍተኛ ትኩረት ተሰጥቶት ትምህርት ቤቱ ሲገነባና ሲበረታታ አይታይም እና እሱ ስለነበረ ትንሽ ወደ ቦታውም ተዘዋውሬ ሳይ ቀጥተኛ ተጠቂዎቹ ወይም ደግሞ በጣም ከፍተኛ ተጠቂዎቹ እነሱ እንደሆኑ ተሰማኝ እና ለዚያ
እናንተ እንግዲህ ትምህርት ቤቱን ሰርታችሁ ስታስረክቡ የነበረው ምላሽ ከአካባቢው ማህበረሰብ ከልዩ ፍላጎት ካላቸው ወላጆች የነበረው ምላሽ ምን ይመስላል?
እውነት ለመናገር አንዳንድ ጊዜ ሰው መሆንሽ ዋጋ የሚያገኝባቸው ቦታዎች አሉ አይደል? ወይም ደግሞ መፈጠሬ መኖሬ ትርጉም አለው የምትይባቸው ቦታዎች አሉ። በእነዛ ሰዎች መሀል ስትቆሚ መማርሽ ማወቀሽ ወይም ሰው መሆንሽ ዋጋ እንዳለው ይገባሻል። ምክንያቱም ለሰዎች የሆነ ነገር እያደረግሽ እንደሆነና ሰዎች በሚላሹ ባንቺ አድራጎት ደስተኛ ሆኖ መግለጽ የሚችሉት ወይም ደግሞ ማድረግ የሚችሉት ነገር ሲያደርጉ ስታይ ትንሽ ፔንፉል ነው። በማጣቂያቸው ሰዎች መሃል ላይ ቆምሽው ሰው ስሜታ የሚያደርግ እንባ የሚያስወጣ ከባድ ጊዜ ነው ያሳለፉት በነሱ መሃል ስቆም። እውነት ለመናገር የሰጡኝ ፍቅር ካደረግኩላቸው በላይ ነው እና እንደ ቃልም የገባሁላቸው ነገሮች አሉ። የልዩ ፍላጎት ትምህርት ቤት ወንገነባ ነው እንጂ በውስጡም ያስፈልጉትን ነገሮች አላሟላንም። አሁንም እግዚአብሔር ቢወድና ቢፈቅድ ምንድነው በጣም ደረጃውን የጠበቀ የልዩ ፍላጎት ተማሪዎች በትክክል ሊማሩበት ሊታነጹበት ራሳቸውን ሊያገኙበት በሚችሉ ደረጃ ሞዴል ትምህርት ቤት የማድረግ ሐሳብ አለ። ማቴሪያሎችን ለማሟላት ሁለተኛ ዙር እንቅስቃሴ ለማድረግ ፕሮሰስ እያደረኩ ነው ያለሁት። እግዚአብሔርን የሚፈሩ እግዚአብሔርን የሚወዱ ሰዎች ይረዱኛል ብዬ አስባለሁ። ልዩ ፍላጎት ትምህርት ቤት ነው የሚባለው። የመጀመሪያው ስሙ ልዩ ነው። ልዩ ትምህርት ቤት ነው የሚባለው። የማብቃት ደረጃዎች ላይ ነው የሚሰራው። አሁን ልጆቹ ከኬጂ ጀምሮ እስከ አራተኛ ክፍል ድረስ በሚሄዱበት
እኛም ምኞት ይሳካል ብለን እናስባለን። እሺ ወንደሰን በጣም ነው የማመሰግነው። ከአሜሪካ ድምጽ ጋር ለነበረ ቆይታ
አመሰግናለሁ።
ኢትዮጵያ ከ2014 ወደ 2015 ስትሻገር አመቱ እንዴት አለፈ፣ ገበያውስ ምን ይመስላል የሚለውን AFP ቃኝቶ ነበር። ቀጥሎ ይቀርባል።
ውድ ነው አሁን ያለው ነገር የምታዩት ነው። ሰላም ቢሆን ኖሮ እዚህ ደረጃ አይደርስም ነበር። የሰላሙ ሁኔታ ነው በተለያዩ አካባቢዎች የምንሰማው በአይናችን በናየውም የምንሰማው ነገር ጥሩ ነገር ስለሌለ ሰውም ደግሞ ፈርቶ ገበያም ያልመጣለ ቤትም ውሎ የሚውላለ ገበያም ደግሞ ከብትም ይዞ ያልመጣለ። ስለዚህ ያ ነገር ትንሽ ወረድ አድርጎታል። እኔ ከዚህ በፊት በ4000 እና በ5000 የገዛሁትን ዛሬ 15000 ነው ያሉት። እኔ ገዛው ማለት ደግሞ ከኔ በታች ስንት ብዙ ሰዎች አሉ። ስለዚህ አሁን ያለው ነገር በጣም አስቸጋሪ ነው። ያው የሚፈልገው ምንድነው አገሪቷ ሰላም ስትሆን ሁሉ ነገር ይቀንሳል ብዬ አምናለሁ። አሁን እንደምታየው እዚህ ገበያ ላይ ከዚህ በፊት የምታየው አይነት የሰው ብዛት አይደለም እያየህ ያለው። ያ ራሱን የቻለ ተጽዕኖ እንዳለው ነው የሚያሳየ። ምክንያቱም ሰው በቂ የሆነ እጁ ላይ ሳንቲም ቢኖረው በዚህ በገበያ ሰዓት እንደዚህ አይነት የሰው መጠን ላታይ ትችላለህ የሚል ግምት አለኝ።
በአፍሪካ ውድድሮች የሚሳተፉት ቅዱስ ጊዮርጊስና ፋሲል ከነማ የመጀመሪያ የማጣሪያ ጨዋታቸውን በድል ጀምረዋል። እንግሊዝ በንግስቲቷ ሞት ምክንያት ሁሉንም የእግር ኳስ ጨዋታዎች አራዝማለች። ኬኔዲ አባተ ከስፖርት ዘገባዎች ጋር ይቀጥላል።
በአፍሪካ ውድድሮች የሚሳተፉት ቅዱስ ጊዮርጊስና ፋሲል ከነማ የመጀመሪያ የማጣሪያ ጨዋታቸውን በድል ጀምረዋል። የቤትኪንግ የኢትዮጵያ ፕሪሚየር ሊግ ሻምፒዮኑ ቅዱስ ጊዮርጊስ በአፍሪካ ሻምፒዮንስ ሊግ የማጣሪያ ጨዋታ የሱዳኑን አልሂላልን 2-1 አሸንፏል። ትናንት እሁድ መስከረም 1/2015 ዓ.ም በባህር ዳር ስታዲየም በተካሄደው በዚህ በቅድመ ማጣሪያ ጨዋታ የመስመር አጥቂው ቸርነት ጉግሳ ነው በመጀመሪያው አጋማሽ ለፈረሰኞቹ ሁለቱንም የማሸነፊያ ግቦች ያስቆጠረው። ለሱዳኑ ክለብ አልሂላል ደግሞ ጆን ካማስ ሮቢያ በ80ኛው ደቂቃ ላይ ከሽንፈት ያልታደጋቸውን ብቸኛ ግብ ከመረብ አሳርፏል። ቅዱስ ጊዮርጊስ የመልስ ጨዋታውን የፊታችን መስከረም 8 በአልሂላል ስታዲየም የሚያደርግ ሲሆን በደርሶ መልስ ውጤት ካሸነፈ ወደ ቀጣዩ ዙር ያልፋል። በካፍ ኮንፌዴሬሽን ዋንጫ የሚሳተፈው ፋሲል ከነማ ደግሞ የመጀመሪያ ዙር የቅድመ ማጣሪያ ጨዋታውን ከብሩንዲው ቡማሙሩ ጋር አርብ ጳጉሜ 4 በባህር ዳር ስታዲየም አድርጎ 3-0 በሆነ ውጤት አሸንፏል። ለፋሲል ከነማ ሶስቱን ግቦች ያስቆጠሩት ዓለም ብርሃን ይግዛው፣ ፍቃዱ ዓለሙና ታፈሰ ሰለሞን ናቸው። ሁለተኛው ዙር የማጣሪያ ጨዋታ ከቀናት በኋላ የሚካሄድ ሲሆን በሜዳው በሶስት ግብ ልዩነት ያሸነፈው ፋሲል ወደ ቀጣዩ ዙር ለማለፍ የተሻለ እድል አለው። በእንግሊዝ በተደረገ የግሬት ኖርዝ ራን ግማሽ ማራቶን ውድድር ኢትዮጵያውያን አትሌቶች የሜዳሊያ ሰንጠረዥ ውስጥ ገብተዋል። በወንዶች አትሌት ሰለሞን ባረጋ ሁለተኛ ሲወጣ፣ ከህመም በኋላ ወደ ሩጫ የተመለሰው ቀነኒሳ በቀለ ሶስተኛ ደረጃን ይዞ ውድድሩን አጠናቋል። ውድድሩን 59 ደቂቃ ከ33 ሰከንድ በሆነ ሰዓት በማጠናቀቅ በአንደኝነት ያሸነፈው ኡጋንዳዊው ጃኮብ ኪፕሊሞ ነው። ሰለሞንና ቀነኒሳ ከኪፕሊሞ ከአንድ ደቂቃ በላይ ዘግይተው ነው ውድድራቸውን የጨረሱት። በሴቶች ምድብ ደግሞ ከጉዳትና ለማገግማ በውድድሩ የተሳተፈችው አልማዛያና 67 ደቂቃ ከ10 ሰከንድ በሆነ ሰዓት ሶስተኛ ወጥታለች። ከአትሌት አልማዝ በ5 ሰከንድና በ3 ሰከንድ ቀድሞ የገቡት ኬንያውያኑ ሄለን ኦቢሪና ፔሬስ ጄፕቺርቺር በቅደም ተከተል አንደኛና ሁለተኛ የወጡ አትሌቶች ናቸው። እንግሊዝ በንግስቲቷ ሞት ምክንያት ሁሉንም የእግር ኳስ ጨዋታዎች አራዝማለች። የእንግሊዝ ንግስት ኤልዛቤት ዳግማዊት ሐሙስ ዕለት ማረፋቸውን ተከትሎ ባለፈው ሳምንት የመጨረሻ ቀናት ይካሄዱ የነበሩ ሁሉም የእግር ኳስ ጨዋታዎች ለሌላ ጊዜ ተላልፈዋል። አርብ ዕለት የተገናኙት የእንግሊዝ ፕሪምየር ሊግ ክለቦች ለንግስቲቱ ያላቸውን ክብር ገልጸዋል። ለአገሪቱ ያበረከቱትን አስተዋጽኦ ለማክበርና ለእርሳቸውም አክብሮታችንን ለመግለጽ በዚህ ቅዳሜና እሁድ የሚደረጉ የፕሪምየር ሊግ ጨዋታዎች ሰኞ ምሽት የሚደረገውን ጨምሮ ለሌላ ጊዜ ይተላለፋሉ ብለዋል ክለቦቹ ባወጡት መግለጫ። የፕሪምየር ሊጉ ዋና ስራ አስፈጻሚ የሆኑት ሪቻርድ ማስተርስ እኛና ክለቦቻችን ግርማዊነቷ ለሀገራችን ላደረጉት ረጅምና የጸና አገልግሎት አክብሮታችንን መግለጽ እንፈልጋለን። የረጅም ጊዜ ንግስታችን እንደመሆናቸው መጠን አስደናቂ ቅርስ ትተውልን አልፈዋል ሲሉ ንግስቲቱን አሞካሽተዋል። ይህ ጊዜ ለሀገሪቱ ብቻ ሳይሆን እርሳቸውን ለሚያደንቁ በሚሊዮን የሚቆጠሩ የዓለም ህዝቦችም አሳዛኝ ጊዜ ነው ያሉት ማስተርስ በመሆኑም በሞታቸው ካዘኑት ሁሉ ጋር ሀዘናችንን በመግለጽ እንተባበራለን ብለዋል። ፕሪምየር ሊጉ በሳምንቱ የመጨረሻ ቀናትና ሰኞ የ10 ጨዋታዎች መርሃ ግብሮች ነበሩት። ይህን የፕሪምየር ሊጉን ውድድር ጨምሮ በሳምንቱ የመጨረሻ ቀናት ሊደረጉ ታቅደው የነበሩ ሁሉም የእንግሊዝ እግር ኳስ ጨዋታዎች ለዚህኛው ሳምንት የመጨረሻ ቀናት ተላልፈዋል። የ2030 የዓለም ዋንጫን ለማዘጋጀት ሳውዲ፣ ግብጽና ግሪክ በጋራ ሊወዳደሩ ነው። ሳውዲ አረቢያ የ2030 የዓለም ዋንጫን ለማስተናገድ ከግብጽና ከግሪክ ጋር ተጣምራ ልትወዳደር መዘጋጀቷ ተነግሯል። የስፖርት ዘገባዎች እንዳመለከቱት ሳውዲዎች ለውድድሩ ዝግጁ መሆናቸውን አሳውቀዋል። ሳውዲ ከሁለቱ ሀገራት ጋር በመሆን ልታቀርብ ያሰበችው ጥያቄ ተቀባይነት ካገኘ የ2030 የዓለም ዋንጫ በሶስት አህጉራት የሚካሄድ የመጀመሪያው የዓለም ዋንጫ ውድድር ይሆናል። ሳውዲ፣ ግሪክና ግብጽ ለአዘጋጅነት በሚያደርጉት የጋራ ውድድር የሚቀጥሉ ከሆነ ከአራት የደቡብ አሜሪካ ሀገራት ጥምረት ማለትም ከኡራጋይ፣ አርጀንቲና፣ ቺሊና ፓራጓይ እንዲሁም ከአውሮፓዎቹ የፖርቹጋልና ስፔን ጥምረት ፉክክር ይጠብቃቸዋል። ከዘንድሮ የኳታር የዓለም ዋንጫ ቀጥሎ የሚካሄደውን የ2026 የዓለም ዋንጫ ውድድር ዩናይትድ ስቴትስ፣ ካናዳና ሜክሲኮ በጋራ ለማዘጋጀት ማሸነፋቸው ይታወቃል። ለዛሬ መረጥንላችሁ ስፖርታዊ መረጃዎቻችን እነዚህ ናቸው። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
Attraction, so tell me what we're gonna do.
አድማጭ ተመልካቾቻችን የሰኞ ምሽት መስከረም 2015 ዓ.ም የጋቢና ቤ መሰናዶ እዚህ ላይ ተጠናቀቀ። አስተያየትና ጥያቄዎቻችሁን በፌስቡክ ገጻችን በአማሪክ ላይ ለጋቢና ቤ ያላችሁ አድርሱን። አዲሱ ዓመት የሰላም የጤና የፍስሃና የአንድነት እንዲሆንላችሁ እየተመኘን እዚህ ላይ እናጠናቀቃለን። ደንገረመ መሰናዶን በመምራት ኤልያስ አስማረ በቅንብሩ ከመላው የአሜሪካ ድምጽ የስቱዲዮ ባለሙያዎች ጋር እንሰናበታለን። ደህና እደሩ። Never gonna let you down, never gonna let you down.